The Voice of America.
የዩናይትድ ስቴትስ ፌዴራል ምርመራ ቢሮ FBI ዳይሬክተር ክሪስቶፈር ሬይ እንደ አውሮፓውያን አቆጣጠር ጥር 6 በምክር ቤቱ ህንጻ ላይ የተካሄደው ሁከትና ብጥብጥ ጆ ባይደንን የምርጫ ውጤት ለመቀልበስ በትራምፕ ደጋፊ አመፀኞች የተደረገ የሀገር ውስጥ ሽብርተኝነት ነው ሲሉ በትላንትናው ዕለት ለዩናይትድ ስቴትስ ተወካዮች ምክር ቤት ተናግረዋል። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጊብሰን ባጠናቀረችው ዘገባ እንዳመለከተችው ዲሬክተሩ ቢሮአቸው ስላመጹ የሚያስረዳ ዝርዝር መረጃ አስቀድሞ የደረሰው መሆኑንም ገልጠዋል። ዝርዝሩን ደረጀ ደስታ እንደሚከተል ያቀርባል።
እንደ አውሮፓ አቆጣጠር ጥር 6 በዩናይትድ ስቴትስ ምክር ቤት ህንጻ ላይ ከተካሄደው የአመጽ ጥቃት ወዲህ ለመጀመሪያ ጊዜ የአሜሪካ ከፍተኛ የህግ አስፈጻሚ ባለስልጣናት ጥቃቱ የአገር ውስጥ ሽብርተኝነት ነው ሲሉ ተናግረዋል። መነሻውም የነጭ የበላይነትን በሚያራምዱ ወገኖች የተካሄደ መሆኑን አስታውቀው በአሜሪካ ደህንነት ላይ ስጋት የደቀነ መሆኑንም እንደሚከተለው ገልጸዋል።
It has been the biggest chunk of our racially motivated violent extremism cases and itself the biggest chunk of our domestic terrorism
ዘርን መሰረት ካደረጉ አመጾችና አክራሪነት ይሄኛው ትልቁ ነው። የሀገር ውስጥ ሽብርተኝነትን አስመልክቶ ከመረምበርናቸው ጉዳዮችም በብዛቱ ይሄኛው ይበልጣል። ባለፉት 10 አመታት ውስጥ ህይወት ከሚጠፋባቸው ጥቃቶች ውስጥም አብዛኛው የተፈጸመው በእነዚህ ተመሳሳይ ቡድኖች ነው።
ሬይ የአመጽ ጥቃቱ ከተካሄደ ወዲህ ለመጀመሪያ ጊዜ በሰጡት ማብራሪያ በአመጹ የተሳተፉት ሰዎች የመጡት ከተለያዩ ቡድኖች መሆናቸውን ተናግረዋል። እነዚህም የነጭ በላይነትን የሚያከሩና ነውጠኛ ሚሊሻዎች ናቸው ብለዋል። የትራምፕ ተቃዋሚ ሆነው ሳለ ራሳቸውን ደብቀው የተቀላቀሉ ግራ አክራሪ ቡድኖች አሉበት ስለተባለው ምንም አይነት መረጃ የሌለ መሆኑን እንደሚከተለው አስረድተዋል።
While we're equal opportunity and looking for violent extremism of any ideology, we have not to date seen any evidence.
ሁሉንም አክራሪ አመጽኞችና ሪዮት አለሞችን በኩላይን የምንመለከት ቢሆንም እስከዛሬ ካየናቸው አክራሪ አመጽኞች መካከል እንደ አውሮፓና አቆጣጠር ጥር 6 ከተፈጸመው ጥቃት ጋር በተያያዘ አንቲፋ በሚል የተመዘገቡ አመጽኞችን ምንም አይነት ግንኙነት ያላቸው ሆኖ አላገኘንም። ይሄ ማለት ግን ለወደፊቱ አንመለከትም ማለታችን አይደለም። ማየታችንን እንቀጥላለን። በአሁኑ ወቅት ግን ምንም ያየነው ነገር የለም።
የኤፍቢአይ ዳይሬክተሩ ሬይ እስከዛሬ ዕለት ከአመጹ ጋር ተያይዞ ከ270 በላይ የሚሆኑ ሰዎች ላይ ክስ እየተመሰረተ መሆኑን ገልጸው ምርመራው እየቀጠለ እንደሚሄድም ሲናገሩ ይህንን ብለዋል።
With more subjects being identified and charged just about every single day. The FBI is committed to seeing this through no matter how many people it takes.
ብዙ ጉዳዮች እየተገለጡ ስለሆነ አዳዲስ ክስቶችን በየቀኑ እየተመሰረቱ ነው ማለት ይቻላል። ተጠያቂ ሊሆኑ የሚችሉ ሰዎች የፈለገውን ያክል ቢሆኑም FBI ግን እነዚህን ነገሮች በጥልቀት ሊያያቸው ቆርጦ ተነስተዋል።
ይሁን እንጂ ብዙ የሪፐብሊካን አባላት የግራ አክራሪዎቹ የሚያካሂዱት የሀገር ውስጥ ሽብርተኝነት ከዚህኛው እኩል ምናልባትም የበለጠ መሆኑን እንደ አንቲፋ የመሳሰሉትን አክራሪ ወገኖች በመጥቀስ ይከራከራሉ። ለክርክራቸውም ባለፈው የበጋ ወቅት በኦሬገን ክፍለ ግዛት ፖርትላንድ ውስጥ በተካሄደው አመጽ የተቃጠለውን የፌደራል ፍርድ ቤት በመሳሌነት ይጠቅሳሉ። የሪፐብሊካን ምክር ቤት አባል ሴኔተር ቴድ ክሩዝ እንዲህ ይላሉ።
In the past year we have seen massive rioting and violence as extremists, many of them leftist extremists, took to the streets across the country.
ባለፈው አመት ውስጥ እጅግ በርካታ የሆኑ የአክራሪዎች ሁከትና ብጥብጦችን አይተናል። ብዙዎቹ የመላ ሀገሪቱን ጎዳናዎች የተቆጣጠሩ ግራ አክራሪዎች ናቸው።
ዴሞክራቶቹ ይህን ጽጽር አይቀበሉትም። የዘር መድሎን ለመቃወም በተካሄደው አመጽ የተፈጸመ ህገወጥነትን የነጭ የበላይነትን ከመያራምዱ አመጽኞች ጋር ማነጻጸሩ ልክ አይደለም በማለት ይከራከራሉ። የህግ መወሰኛው ምክር ቤት የፍትህ ኮሚቴ ሊቀመንበር ዴሞክራቱ ዲክ ደርባን እንዲህ ይላሉ።
It is not equivalent to a violent attempt to overturn the results of elections, nor is it equivalent to mass shootings targeting minority communities.
ይሄ ምርጫን ውጤት ለመገልበጥ ከተነሳ አመጽ ጋር እኩል አይደለም። ወይንም የንዑሳን የህብረተሰብ ክፍልን ኢላማ በማድረግ በጅምላ ለመፍጀት ተኩስ መክፈት አይደለም። ይህ በሐሰት የሚደረግ ንጽጽር እንደ አውሮፓውያን አቆጣጠር ጥር 6 ህይወታቸውን ያጡትንም ሆነ የአካል ጉዳት የደረሰባቸውን ጀግኖች የፖሊስ መኮንኖችን መስደብ ነው።
ባለፈው ሳምንት በተካሄደው ምስክርነት የምክር ቤቱ ህንጻ ጥበቃ ባለስልጣናት እንደ አውሮፓ አቆጣጠር ጥር 5 የአመስ ጥቃቱ ሊፈጸም እንደሚችል ከኤፍቢአይ የተላከውን ማስጠንቀቂያ ያልደረሳቸው መሆኑን ተናግረዋል። በዚህ ጉዳይ የተጠየቁት የኤፍቢአይ ዳይሬክተር የተባለው ማስጠንቀቂያ ተነቦ ቢሆን ኖሮ የጸጥታው ሁኔታ ምን መልክ ሊኖረው እንደሚችል መላመንታት አልፈለጉም። የደረሰውን የአመስ ጥቃት ለመመርመር ይቋቋማል የተባለውን ኮሚሽን አስመልክቶ እየተካሄደ ያለው ድርድርና የጸጥታ ጥበቃን ለማጠናከር የቀረቡት ሐሳቦች ቢኖሩም በሚቋቋመው ኮሚሽን ውስጥ የዲሞክራቶቹ ቁጥር በርከት እንዲል በሚፈልጉት የምክር ቤቱ አፈጉባኤ ናንሲ ፖሎሲ ለጊዜው እንዲገታ ተደርጓል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።